ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢትዮጵያውያን ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 10 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ
ልቅሶና ዘፈን። ደጃዝማች ማሩ ወንድ ልጅ ስላልነበራቸው በሞቱ ጊዜ ሰራዊታቸው ተበታትኖ ከግዛታቸው የሚበዛው ክፍል ለራሴ ማም ትንሽ ወንድም ለማርየው ጉሳ ተሰጥቶ ነበር። በዚህ ጊዜም ወይዘሮ ወለተ ተክሌ ከደጃዝማች አንዳዋ ጋር ነበሩ። ወይዘሮ ወለተ ተክሌ እንደዚያ የሚወዷቸው አጎታቸው በሰዎች ሙተው ልጃቸው ክንፉ በወንድማቸው ገዳይ እጅ ምርኮኛ ሆኖ ተቀምጦ ሳለ የተረሰባቸውን ሀዘን መግለጽ የሚቻል አይደለም። አንድ ቀን ጠዋት እንደ ልማዳቸው በቤት ውስጥ ቁጭ ብለው ሲያለቅሱ ደጃቸው እንዳዋ በታዛ ሆነው ያዳምጧቸው ነበር። ወይዘሮ ወለተ ተክሌ ሲያለቅሱ የገጠሙት ግጥምም የሚከተለው ነበር። ወይ ልጄ ወይ ክንፉ ሕፃኑ ምርኮኛ፣ አባትህ አያውቅህ እናትህ ብቸኛ፣ ማንን ልኬ ላውጣህ ተወደድክበቱ፣ ማሩ እንደሆን ሙቷል የምመካበቱ። ወይ ደጃዝማች ማሩ አባቴ ጌታዬ፣ የልቤ መጽናኛ መመኪያ ጋሻዬ፣ ጥራኝ እንጂ ልምጣ መንገድህን አይቼ፣ ምን ሕይወት ሲኖረኝ አንተ ተለይቼ። አንት በሰው እጅ ሙተህ ክንፉና ግዛትህ ወድቀው በጠላት እጅ፣ ደምህ መና ቀርቶ እህል እበላለው ግብዝ ነው የሰው ልጅ። አንተ ወልደ ተክሌ ሴትነቴን ወስደህ ስጠኝ ወንድነቱን፣ ሴትነት ነውና ያሳጣኝ ብልሃቱን። ወየውን ጉዷ የሌለኝ ፍረት፣ እሞላቀቃለሁ ነኝ ብዬ መቤት፣ ማሩ መሬት ገብቶ ክንፉም ወህኒ ቤት። ጌታው ደጃች ማሩ ፋሲካና መስቀል መጡ መሰለኝ፣ ግን እኔም አልቆይህ አንተም አትጥራኝ። ወይ ጌታዬ ማሩ ወለላው አባቴ፣ እንዴት ትታዘበኝ ደምህ መና ሆኖ እህል በመብላቴ። ቢገልድም ቢሞትም ያውን ያለኝን ልጅ እንዳልከለክልህ፣ እሱም በጠላት እጅ ወድቆ ቀረብህ። እንግዲህ ጌታዬ ምን ሰው ሊታዘዘኝ፣ ማንስ ሰው ሊለኝ፣ ሞት እንኳ ርካሹ አልመጣም ሲለኝ። ደጃዝማች እንዳዋ በዚህና በየቀኑ በሚነገረው የወለተ ተክሌ ግጥምና ለቅሶ እረፍት ከማጣታቸው በላይ ደጃዝማች ማሩ አምቻ ብቻ ሳይሆኑ የልብ ወዳጃቸው፣ ተማራኪው ክንፉም በሕፃንነቱ ወስደው ያሳደጉት ልጅ፣ የልጆቻቸው ወንድም በመሆኑ በዚህ ጉዳይ መግባቱ ተራ በሆነ የሴት ልቅሶ ከመገፋፋትና ሴት የላከው ሞት አይፈራም ከሚባለው ምሳሌ እጅግ የራቀ ተገቢ ቁም ነገር ሆኖ ታያቸው። ስለዚህ ብዙ ጊዜ ሳያጠፉ ሰራዊታቸውን አስከትተው ደጃዝማች ማሩን ወደ ገደሏቸውና ክንፉን በምርኮ ይዘው ወደ ወሰዱት ወደ ዋግሹም ክንፉ ግዛት ዘመቱ። ከዚያም በቀላል ጦርነት ዋግሹም ክንፉን ገለው ክንፉ ኃይሉን كأسرات أطلق أو تملسو وزروه التكليم يتوددو أبوتا تشون قداي قلو يتمارك الجا تشون أطلق أو يتملسو الله تشوبالا تشون لما كبالي أدربو تدقس الناظر جيت فلقاسو يد الجزماش عن دوا بالتايتو يما يتوق نبر يبالان وزروه التكليم بزيد استاتشو مكاكل ولدن بيابهيلو የደጃዝማች ማሩ ከተማ በማርየው ኡክሳይ በታች ሽሞች ተይዞ የደምቢያው ግርማ ብሩ እንዳልነበረ ሆኖ የሚያገኙት መሆኑ አልፎ አልፎ ትዝ ይላቸው የደስታ ወይም የሐዘን የማይሉትን ባይኖቻቸው ከምበል ይልነበር ቢሆንም ምን ጀግናና ባለውለታ ባለቤታቸውን ለማስቀየም ስላልፈለጉ አዘናቸውን ለራሳቸው ውጠው በግብሩ ላይ አዝማሪዎች ቀርበው እንዲያጫውቱ አዘዙ ከዚህ በቀር ደጃዝማች ማሩ ከሞት ወዲህ በኋላ ለነካውን ሰውነታቸውንና ራሳቸውን ታጥበው ለባብሰው አምረው ወጡ ቢሆንም ደጃዝማች ማሩን በጣም የሚወዷቸውን ያህል በሞታቸው እጅግ ያዘኑ በመሆናቸው የደጃዝማች አንዳዋድን ራሳቸውን ቢያጠፉላቸውና ልጃቸውን ቢያስፈታላቸው ማሩን ከሞት ሊመልስላቸው እንዳልቻለ ስለሚያውቁት እንባቸው አልፎ አልፎ ፈሰስ ማለቱ አልቀረም። ደጃዝማች አንዳዋ የወይዘሮ ወለተ ተክሌንባ ደስላቸው ስላለ ከተቀመጡበት ተነስተው ወይዘሮ ወለተ ተክሌ ልክ እንዳንድ አሳላፊ ሆነው በዚህ ስጋምጣ በዚህ ጠጅ ቅዳ ከሚሉበት ጠፍተው ወደ አዳራሹ ጓሮ ወሰዱና ውዴቴ ወይ እንባሽን ለማድረግ አልነበረም የሚሰራውት እኔ እንኳንስ ባንቺ በመወድሽ ባለቤቴ አይን ላይ በማንም ላይ እንባ ማየት አልፈልግም። ጦርነት ገጥሞኝ ለሚሞቱት ሰዎች እንደማለት ታውቂያለሽ? የማለት ሰው በሚስቶቻቸው፣ በልጆቻቸው፣ በእህቶቻቸውና በእናቶቻቸው ፊት የሚወርደውን እንባ በማስታወስ ነው። የዛሬውን እንባ እንኳ ለዋክሹን ክንፉ ቤተሰቦች አትይላቸውም አሏቸው። ወይዘሮ ወለት ተክሌም ደጃዝማች አንዳዋን በጣም ያስደስቷቸው በሚገባቸው ቀን ያስከፏቸው መስሎ ስለተሰማቸው የለም ጌታዬ፣ የዛሬው እንባይስ ያዘን አይደለም ደስታም ያስለቅሳል እኮ ቅጡ ጠፍቶኝ ነው ማለት ሰው ግድ የለም ቅር አይበሉት ሰራዊቱን ቅር አይበለውና ይግቡና ተቀምጠው አዝማሪዎችም ጨዋታ ይጀምሩ አሉ። ደጃዝማች አንዳዋ ወይዘሮ ወለተ ተክሌ ወደ አዳራሹ ተመልሰው ገብተው እንደተቀመጡ አዝማሪዎቹ ዘፈኑን ቀጠሉ። በፊትም እንደተለመደው በዘለፍተኛ ጀመሩ። በድምፁ፣ በግጥሙና በጨዋው በመላው የደጃች አንዳዋ የአማራ ግዛት ውስጥ ተወዳዳሪ ያልነበረው አዝማሪ በመጀመሪያ የሚከተለውን ገጠመ። ይህንን አውቆ ነው ጥንትም የመረጠ ተቋራጅ አውጥቶ ወለቴን የሰጠ ጀግናው ደጃች ማሩ የጎበዞች አውራ ሞት የማይቀር ሆኖ በትሞት ሞት ሳትፈራ ተለያይቶ ቀረ አገው ተወገራ። ከተጋቡም ወዲያ ይጋባል ታንዳዋ ለዋክሹም አጠጣው የዚያን ጀግና ሰዋ። ደጃዝማች አንዳዋ ያማራው መኮንን ያማሽ ደም አይተውም እንኳን የወንድሙን ሰቆጣ ተዋግተው ሁለት አሞሮች አንደኛው ለራሱ አንዱ ለማቾች የሁለቱም ላቦች መሬት ላይ ሲረግፉ የአንደኛው ተሰብሮ የአንዱ ዳነ ክንፉ። ከዚህ ቀጥሎ ሌላው አዝማሪ የሚከተለውን በመዲና ገጠመ። ደጃዝማች ማሩ ተኝተው ደጃች አንዳዋ ሲያሟቸው አንዴ ተነስተው ባየናቸው አምጭሃለው ሲሏቸው የማሩ ግዛት የዚያ ጅሬ ሊዋጥ ነው አሉ በጫካውሬ ምን ነው ሰው ወፍ ሆነ በክንፉ በሮ በዳነ። ደጃዝማች ማሩ አሞራው ማን ነው ሞተ የሚለው ራሱን ነው እንጂ ያላቀና ክንፉማ ይበራል ገና። በዚህ ሁኔታ እየተዘመረ እንደቆየ ወይዘሮ ወለተ ተክሌ ደጃዝማች አንዳዋ ወደ ተቀመጡበት ሄደው በጎናቸው ተቀምጠው ጥቂት ቆዩና የሚከተለውን ግጥም መጀመሪያ ለዘመረው ድምፀ መልካም አዝማሪ ነገሩ። በጎንደር በደንቢያ አደራ ይወራ፣ በጎጃም በሸዋ አደራ ይወራ፣ በትግሬ በወሎ አደራ ይወራ፣ እስከ ዛሬ ድረስ የሰራሁት ሥራ ማሩ አባቴ ሙቶ ርስቱና ዘሩ ጠፍቶብኝ እንዳይቀር፣ ዘመዶቼን ሁሉ ስቆጥር ሳስቆጥር፣ ተመካከሉ ላይ ተገለጠ ጉዴ፣ ያንደ እጃች አንዳዋን ባልብዬ መውደዴ። እስከ ዛሬ ድረስ ስኖር ባሌ እያልኩት፣ የእናት ልጅ ወንድሜ ሆነን አገኘሁት። አልጣሽ እናቴ ዛሬስ ተገረሚ፣ ወንድ ልጅ ኑሮሻል ሳታምጭ ሳትደግሚ። ደጃዝማች አንዳዋ የእናት ልጅ ወንድሜ፣ በላሁን ልንገርህ ምዬ ተፈጥሜ። ፍታኝና ልስታ ይፍረድብን አገር፣ የሰራነው ሥራ ይተረስ ይነገር። በሰራኸው ነገር አገር ይደነቃል፣ ትህት ጋር መኝታ ማን አድርጎት ያውቃል። አላስደስት ብሎኝ አንዳዋ ብሎ ስም፣ ስምህን ለመለወጥ በሐሳብ ስደክም፣ ሌላ ስም ፈልጌ ላገኝ ስላልቻልኩ፣ ይኸው ብዬሃለው ወንድም አገኘሁ። በዚህ ሁኔታ የደጃዝማች አንዳዋ ድል ተከብሮ ወይዘሮ ወለተ ተክሌና ደጃዝማች በስምምነትና በፍቅር ጥቂት እንደቆዩ ራስ ኢማም ሙተው ራስ ማርዬ ከደጃዝማች ማሩ ግዛት ከቆረሱት ብዙ አገር ሌላ የራስ ኢማምን ግዛት በሙሉ ያዙ። ልጅ ክንፉም እንጀራ አባቱ ደጃች አንዳዋ ተማርኮ ከታሰረበት እንዳስለቀቁት ለጥቂት ጊዜ ከእናቱና ከእንጀራ አባቱ ጋር ከቆየ በኋላ ተከታዮቹን ይዞ ወደ አባቱ የትውልድ ቦታ ወደ ቋራ ሄደ። ልጅሉም ራሱ ከበጌምድር ካጠራቀማቸውና ከደጃዝማች ማሩ ሰራዊት ውስጥ ተቋርጠው እንደቀሩ በደንቢያና በሌሎችም ቦታዎች ካገኛቸው ወታደሮች ጋር የመጀመሪያ ልጃቸው ክንፉ እንደደረሰላቸው ሲያዩ በጣም ደስ ብሏቸው፣ በእድሜውም በረጅም ጊዜ ስራቱም በጤናውም ሲባል ሰውነታቸው ደከም እያለ መሄድ ጀምሮ ስለነበር በየጊዜው የአረብን፣ የቱርክን፣ የሻንቀላን፣ የግብፅን ጦር መክቶ የሚይዝ ገዥ የሚያስፈልገው ጠረፍ ግዛታቸውን ለዚህ ወጣት ልጃቸው ሰጡት። ክንፉ የቋራ ገዥ እንደሆነ የደጃች ማሩ ወንድም ድሮ ከምኑም ሳይገባ ወንድሙ ጋርም እስከዚህ ሳይባባ የኖረው ደጃች ወልደ ተክሌ የማሩ ግዛት ለኔ ይገባኛል እያለ በብዙ ሁኔታ ሲሞክር፣ ወልደ ተክሌ ደግሞ ያጎታቸውን ግዛት ለልጃቸው ለክንፉ ለማድረግ ሲሞክሩ፣ ወልደ ተክሌን ባቅም ማጣት፣ ወልደ ተክሌ በቦታ ርቀት ሲቸገሩ፣ ራስ ማርዬና ደጃች አንዳዋ በብርቱ ተጣሉ። ሁለቱም ከባድ ጦርነት አድርገው ጀግናውና ቁም ነገረኛው ደጃች አንዳዋ በጦርነት ላይ ሞቱ። ምዕራፍ 14 ትምህርት ደህና ሰንብት። ልጅ ክንፉ ወደ ቋራ ተመልሰው የአባታቸውን ግዛት እንደያዙ አባታቸውን ለማስደሰትም ለወንድማቸውም ሲሉ ተማሪ ካሳን በጣም ይረዱትና እንዲያውም ማኅበረ ሥላሴ ገዳም ድረስ እየሄዱ ይጠይቁት ነበር። ካሳም በዚህ ጊዜ በእድሜው ወጣት ይሆን እንጂ በትምህርት በጣም በስሎ ነበር። አባ ገብረ መሲህም አረብኛ ቋንቋን እሳቸው ከሚያውቁት በላይ ለማሳወቅ እየተጣጣሩ በደንብ አስተምረውት ነበር። አባ ገብረ መሲህ ከገዳሙ መነኮሳት ጋር ባላቸው አለመግባባት ምክንያት ይህን ገዳም ስተው በፍቅርና በሰላማዊነት ዝነኛ ወደ ሆነው የመንዳባ መድኃኔዓለም ገዳም ለመሄድ አስበው ነበር። አባ ያን ገለልተኛና በቆላ የተከበበ የማኅበረ ሥላሴ ገዳም ሲያዩ የተረፈ የሕይወት ዘመናቸውን በዚያ ለማሳለፍ በመወሰን ከልጅነት እስከ ዕውቀት ያጠራቀሙትን ጥሪት ከመጽሐፎቻቸው እንኳ ለጸሎትና ለዕለት መመልከት የሚያስፈልጓቸውን ብቻ ሲቀሩ ሁሉንም ለገዳሙ ዕቃ ቤት አስረክበው ነበር። ነገር ግን ከጊዜ በኋላ የመነኮሳቱ ባህሪ ደስ ስላላስተኛቸው ይህን ገዳም ትተው ለመሽሎክ አሰቡ። መነኮሳቱ ዘንድ ይህ በተሰማ ጊዜ አንድ አክት ተወሰነ። አንድ ቀን ጠዋት በግንድ አግብተው በማሰር የታወቁት መነኮሳትና በሰንቱ ጊዜ ጌቶቻቸውን እየተከተሉ መጥተው ከገዳሙ ራቅ ባለ ቦታ ሰፍረው የገዳሙን ከብት እየጠበቁና እያረቡ እነሱም እየተራቡ በትራም ገዳሙን እየረዱ ከሚኖሩት አብዛኛውን ጊዜ ስማቸው ወልዴ ገብሬ ሰጠኝ ከሚባሉት ሰዎች አንዳንዶቹ ወደ አባ ገብረ መሲህ ጎጆ ሄዱ። ለአባም የማስገደድ መልክ ባለበት ንግግር ወደ አበምኔቱ ፊት እንዲቀርቡ መታዘዙን ነገሯቸው። አባ ግን ነገሩ ገብቷቸው ሳለ እንዳልገባቸው ሆነው ችላ በማለትና በማቃለል የሚሄድበት ምክንያት ያለ አይመስለኝም ሲሉ ተናገሩ። አበምኔት ይፈልጋል እሱም ቢላሉ አለ ሰጠኝ። ያባ ገብረ መሲህን አፈር ፊት የመገረም ፈገግታ አለበተው። አንተ ደግሞ ምን ባይነህ አሉ አባ ገብረ መሲህ። እርሶ እንቢ ይላሉ ጊዜ እኛ ስራት እናስተምራለን አለ ሰጠኝ። ሰጠኝ ለገዳሙ ባሉት ቀፈፎች የሚኖረው ህዝብ ግብር ሳይከፍል ቀርቶ ወይም አንድ ነገር አጎደለ ተብሎ በሚቀጣበት ጊዜ ተቀጭዎችን እግር ከወች አስሮ በማጉላላት ከታወቁት የገዳሙ ጀግኖች አንዱ ነበር። ማሰር እጅግ ከማወቁ የተነሳም ሰጠኝ ያሰረባት ቆቂት የእስረኛው እግር እስኪላት ታልጋለች በቀር ማንም ቀለበቷን ሊፈረክክ አይችልም እየተባለ ይጋነንለት ነበር። አባ ገብረ መሲህ ከነዚህ አእምሮ ቢስ ሰዎች ጋር ከመጨቃጨቅና ከመዋራድ ይሻላል ብለው በማሰብ በእውቀት እንኳ ባይሆን በእድሜ ጓደኛቸው ወደሚሆኑት የገዳሙ አበምኔት በተላኩባቸው ሰዎች ታጅበው ሄዱ። አበምኔቱ ከቤታቸው በር ላይ ወንበር አዘርግተው የጠዋት ፀሐይ እየሞቁ ቁጭ ብለው ነበር። ጸሎት ተይዞባቸው ያረፈዱት መጽሐፍትም በስተቀኛቸው በኩል በሌላ ወንበር ላይ ተቀምጠው ይታዩ ነበር። አባ ገብረ መሲህ ከአበምኔቱ ፊት እንደቀረቡ በመጠኑ ዝቅ ብለው ሰላምታ ሰጡና ቆሙ። እንደምን አደሩ አባ አሉ አበምኔቱ። እግዚአብሔር ይመስገን ደህና፣ እርሶስ እንደምን አድረዋል አሉ አባ ገብረ መሲህ። ይመስገነው ደህና ነኝ አሉ አበምኔቱ። ከዚያም መሬት መሬቱን እያዩ ዝም ብለው ቆዩና ወደ አባ ገብረ መሲህ ቀና ብለው እያዩ አባቴ የት ለመሄድ ነው ያሰቡት አሉ። የት ሄዳለሁ አሉ አባ ገብረ መሲህ በርጋታ። እኔ ማውቃለሁ ለመሄድ አስበዋል ሲባል ሰማለሁ። እንግዲህ ዙረት ለርሶ ምን ሆነው እስከ ኢየሩሳሌም ድረስ ይዞሩ ኑረው ዙረት አልጠገቡም አሉ አበምኔቱ። አባ ገብረ መሲህ በዚህ ተራ ንግግር ፊታቸው በንዴት ለወጥ አለ። ኢየሩሳሌም መሄድ ተዙረት ተቆጠረ? ይህን ገና ዛሬ መስማቴ ነው። ነጩ ጥቁሩ ሃይማኖታዊ ስብሰባ ወደሚያደርግበት ቅዱስ ቦታ መድረስ፣ ከአንዱ ከተማ ወደ ገዳም፣ ከገዳም ወደ ከተማ ተመንከራተት የሚቆጠር ተሆነ? አዎ በእርግጥ ዘዋሪ ነኝ አሉ አባ ገብረ መሲህ። ያለፈውን ይርሱትና አሁን የት ሊሄዱ ነው ያሰቡት አሉ አበምኔቱ ከትህትና ይልቅ ስልጣን ጎልቶ በሚታይበት አነጋገር። እኔ የትም ለመሄድ አላሰብኩም። እውነቱን ቢናገሩ አይሻልም? በዚህ ቦታ እውነት ከመናገር ውሸት መናገሩ ይሻላል። እንዴት? እንደዚህ ነው። በዚህ ሁኔታ ሲነጋገሩ አበምኔቱ በጣም ስለተቆጡ አባ ገብረ መሲህ በቤታቸው ተዘግተው እንዲቀጡ ሲያዙ፣ ምንም ቢሆን ትልቅ ሰው መሆናቸው ስለማይካድ በግንድ ገብተው እንዳይታሰሩ ማስጠንቀቂያ ሰጥተው አሰናበቷቸው። ሰጠኝ የአባ ገብረ መሲህ እግር በግንድ አግብቶ በቆቂት ለማስጨነቅ የነበረው ብርቱ ምኞት ስለተቋረጠበት እያቁተመተመ አባ ገብረ መሲህ ወደ ቤታቸው ተወስደው ለኋሊት ተዘጋባቸው። ነገር ግን ጥሏይ ጥል አምላክ ያን ተወስኖ የሚሰጥ እህልና ውሃ ካሳ እየወሰደ እንዲሰጣቸው ተደረገ። ካሳ ጎበዙም እንግዲህ በማህበረ ስላሴ ገዳም ጊዜ የሚያጠፋበት ምክንያት ስላልነበረው የቀደም አባቱንና ወዳጁን አባ ገብረ መሲህን ከክፉ እስራታቸው በጠፍ ጨረቃ አሾልኮ ወደ መንደባ ወሰዳቸው። የመንደባ ገዳም ከብዙ ገዳሞች የተለየ አንድ ቅዱስ ተግባር የሚታይበት ቦታ ነበር። በደምቢያ በጎርጎራ በጣቁሳ የሚኖሩ ብዙ ሰዎች አንድ ዘመዳቸው የማይገልጽ ወይም የማያድን አደገኛ በሽታ የደረሰበት እንደሆን አስታመው ተስፋ ሲቆርጡ በሽተኛውን ባልጋ ይዘው ለሊት ወደ መንደባ ገዳም ያደርሱና በገዳሙ በር ላይ ጥለውት ይሄዳሉ። መንኩሳቱ ጠዋት ያገኙት ከተጣለበት ያነሱና መልካም ቤትና አልጋ ሰጥተው ሽንቱንም መመኑንም እየጠረጉ ምግቡን ልብሱን እንደ ሁሉም ሰው እየሰጡ እያነሱ እየጣሉ እያጎረሱ እያበሉ እስከ ለተሞቱ ይረዱት ነበር። በዚህ ሁኔታ መንደባ ገዳም ውስጥ 100 ጉልበት ያለው መነኩሴ በሚገኝበት ጊዜ ወደ 200 የሚጠጋ ራሱን በምንም ሁኔታ ለመርዳት የማይችል ደካማ በማንኛውም ሁኔታ እየተረዳ ይኖር ነበር። ተከፍቶ የመንደባ ገዳም መነኮሳት እግዚአብሔርና በሰው ልጆች ፍቅር ራሳቸውን ረስተው በእምነትና በቅንነት የሚፈጽሙት መንፈሳዊና ሰብአዊ ተግባር ሁሉ በአዋጅ እንዲነገርላቸው በፍጹም አይፈልጉም ነበር። አሁን እኔ በትንሹም ስለገለጽኩት እግዚአብሔር ይቅር ይበለኝ። የመንደባ መድኃኔዓለም ቤተክርስቲያን በሰፊው የደምቢያ ግዛት ውስጥ በሚገኘው ቆላቅ መስ ክፍል በጣና ሐይቅ ድንበር በሚገኝ የምድር ወሽመት ላይ አቡነ ያፋ በሚባሉት ጻድቅ የተመሰረተ ገዳም ነው። ገዳሙ እንደ ብዙዎቹ የኢትዮጵያ ገዳማት ከህዝብ መኖሪያ ቦታዎች ርቆ የሚገኝ ከመሆኑ በላይ በመነኮሳቱ በጎ ምግባር ልዩ ቅድስናና ሃይማኖታዊ ግርማ የሚታይበት ቦታ ነው። ቤተክርስቲያኑና በአካባቢው የሚገኙት የመነኮሳቱ ቤቶች በዙሪያቸው በሚገባ ተጠብቀው በሚገኙት የጠጅ ሳር፣ የነጭ ሪያ፣ የዝቃ ቅቤ፣ የጤና አዳምና የሌሎች ጣዕመ መዓዛ ያላቸው አትክልት ሽታ ይታወዳል። መነኮሳቱ የምሽት ጸሎታቸውን ፈጽመው በየበዓታቸው በሚያርፉበት ጊዜ እንቅልፉን ቀንሶ የሚያዳምጥ ሰው አንድ በር ብቻ ሲተው በገዳሙ ዙሪያ ተጠምጥሞ የሚገኘው የጣና ሐይቅ ውሃ ዙሪያውን አግዶ ከያዘው እንደ ሞረድ ተሻከረና እንደ ሰይፍ ከተሳለ አለት ጋር በሞገዱ ኃይል ሲጋጭና ሲያጓራ ሲሰማ ልዩ የሆነ አንድ የተፈጥሮ ሙዚቃ እየሰማ እናቱ እሹሩሩ ስትለው በአስደሳች ድምፅ እየተጽናና እንቅልፍ የሚወስደው ሕፃን በዚህ የተፈጥሮ ሙዚቃ እየተጽናና ወደ እንቅልፍ ዓለም ይሻገራል። ካሳ አባ ገብረ መሲህን ከዚህ እውነተኛ ገዳም ካደረሰ በኋላ ያን በተፈጥሮ ውበትና በሃይማኖታዊ ጸጋ የደመቀ ቅዱስ ቦታ በወጣትነት መንፈሱ እያደነቀ ጥቂት ቀኖች በዚያው ቆይቶ አባ ገብረ መሲህንና ሌሎችንም በእንግድነት ጊዜ የተዋወቃቸውን መነኮሳት ተሰናብቶ ሲወጣ አባ ገብረ መሲህ ግዝት በር ድረስ ተከትለውት መጡና ካሳ፣ እግዚአብሔር ለአንድ ከፍተኛ ቁም ነገር እንዳዘጋጀህስ ታሁኑ አውቃለሁ። ነገር ግን መንገድህን ሁሉ የተቃና እንዲያደርግልህና በጎዳናህ ላይ በብዙ ችግርና ፈተና እንዳይፈትንህ እግዚአብሔርን በደካማውና በኃጢአተኛው መንፈሴም ቢሆን ተመለመል አላቋርጥም። ተፈለግኩት እንዳደረስከኝ እግዚአብሔር ተፈለግከው ያድርስህ በማለትና ሌላም ይህን የመሰለ ምርቃት በመስጠት ተሰናበቱት። ምዕራፍ 15 የወታደርነት ኑሮ መጀመር። ልጅ ካሳ ከመንደባ ከተመለሰ በኋላ ወደ ቋራ ሂዶ በዚያ ጊዜ ደጃዝማች ሆነው ከቆዩት ከወንድሙ ከክንፉ ጋር ተቀመጠ። ካሳ በዚህ ጊዜም ቢሆን ለጦርነት ሙያ ገና ልጅ ነበር። ይሁን እንጂ ወንድሙ በየሚዘምቱበት የጦር ግንባር ሁሉ እንደ ጋሻ ጃግሬም እንደ ወታደርም ልጅ የሆነ አብሮ በመዝመት ከውጊያ ጋር መለማመድ የጀመረው ከዚህ ጊዜ አንስቶ ነው። ከጥቂት ዓመታት በኋላም ካሳ ለኢትዮጵያ አንድነትና ደህንነት ዋስትና ሊሆን የቻለውን ከፍተኛ ጀግንነቱን በየጦሩ ግንባር ማሳየት ጀመረ። ደጃች ክንፉ ቋራ ላይ ሆነው ወደ ምዕራብ ኢትዮጵያ የሚገፋውን የቱርክና የአረብ ጦር ሁሉ ድጋውን እያጠፉ በሚመለሱበት ጊዜ ሳሳ በብዙዎቹ የጦር ሜዳዎች ላይ ታላቅ ጀግንነቱን አሳይቷል። በዚህ ጊዜ የደጃች ማሩ ወንድም ወልደ ተክሌና ወለተ ተክሌ የማሩን ግዛት ከራስ ማርዬ ለማላቀቅና አንደኛው ለራሱ ሁለተኛው ለልጃቸው ለደጃች ክንፉ ለመውሰድ ይታገሉ ነበር። በዚህም ጊዜ ሁለቱም ድል ለማግኘት ሳይችሉ በመጠላላት ላይ እንዳሉ ደጃች ክንፉ በጊዜው ታላቅ መሳሪያ በነበረው የጋብቻ ዘንድና የራስ ማርዬን ወዳጅነትና የደጃች ማሩን ግዛት ለማግኘት የራስ ማርዬን የእህት ልጅ አገቡ። ሆኖም በቀላሉ የደጃች ማሩን ግዛት አላገኙም። የማሩን ግዛት ማርዬ እንደያዙ ክንፉም ገና የቋራ ገዥ ሆነው እንዳሉ ራስ ማርዬ ከትግሬው ዝነኛ መስፍን ከራስ ሰባጋዲስ ጋር ስለተጣሉ ወደ ትግሬ ለመዝመት ተዘጋጁ። ደጃች ክንፉም ራስ ማርዬን ተከትለው መዝመት ነበረባቸውና አብረው ዘመቱ። በዘመቻው የራስ ማርዬ ተከታዮች ከነበሩት መኳንንት መካከል የሰሜኑ ደጃዝማች ውቤ ከማርዬ ቀጥሎ በከፍተኛነት የሚያሳይ ታዋቂነትና ኃይል ነበራቸው። የሰባጋዲስና የማርዬ ጦርነት እንደ ሌሎቹ በኢትዮጵያውያን መካከል የታዩ ጦርነቶች ሁሉ ብዙ ህዝብ ከተራረደበት በኋላ ራስ ማርዬ በጦርነቱ ላይ ሲወድቁ ስመጥሩ ራስ ሰባጋዲስ በነደጃች ውቤ ተማርከው በጭካኔ ተገደሉ። ደጃች ውቤ በምርኮኞቻቸው ላይ በነበራቸው ጭካኔ አረመኔ ክፉ ሰው ነበሩ። ከጦርነቱ በኋላ ደጃች ውቤ ከሰሜን ጀምሮ እስከ ባህረ ኤርትራ ያለውን የኢትዮጵያ ሰሜናዊ ግዛት ሲይዙ የማርዬ ወንድም ዶሪም ራሱ ነው የወንድማቸውን ግዛት ወረሱ። በዚህ ዓለም ላይ በፍርሃትና በይመስላል የሚንገላታው የሚጉላላው የሚሞተው ሰው ብዙ እንደመሆኑ መጠን በዚህ ጊዜም ደጃች ውቤ ከራስ ማርዬ ጋር አብረዋቸው ከዘመቱት መኳንንት መካከል ብዙዎቹን በፍርሃት ሲያስሩ፣ ራስ ዶሪም የእሳቸውን ምሳሌነት ተከትለው በውስጣቸው ያሉትን አንዳንድ የሚፈሩ መኳንንት እንዲያስሩ መከሯቸው። ይህ አይነቱ ሳያጠፉ በመፈራት ብቻ መታሰር ከሚታለምባቸው ተቀዳሚ ዓላማዎች አንዱ ደጃች ክንፉ ስለነበሩ ራስ ዶሪ ከሟቹ ወንድማቸው ከራስ ማርዬ ጋር ዘምተው የተመለሱትን ክንፉን አሰሯቸው። ታሳም በዚህ ጊዜ አገር ለመጠበቅ ቋራ ከቀሩት የወንድሙ አሽከሮች ጋር ሆኖ የወንድሙን የመጨረሻ ሁኔታ ለማወቅ ሲጠባበቅ ቆየ። ነገር ግን ተፈርቶ የሚጠላና የሚጨቆን ጀግናም የሚፈለግበት ቀን ስለማይጠፋ ክንፉ የሚፈለግበት ጊዜ በድንገት ደረሰ። ይኸውም የክንፉ የትውልድ ቦታና የዘር ግዛት በሆነው በቋራ ቆላ የግብጾች ጦር መቃረቡ ነው። ራስ ዶሪ ወጣቱንና ጀግናውን የእህታቸውን ልጅ ባል ክንፉን ከእስራቱ ፈተው የደጃዝማች ማሩ ግዛት የነበረውን ግዛት ሰጥተው በመተማ በኩል የመጣውን የግብጽ ጦር እንዲወጉ ላኳቸው። ደጃች ክንፉ ደምቢያ እንደደረሱ ራስ ዶሪ ሙተው የወንድማቸው ልጅ አሊ በቦታቸው ተተክተው ነበር። አሊ ለስሙ ሱልጣን ቢይዙም ዋና አድራጊ ፈጣሪ እናታቸው ወይዘሮ መነን ነበሩ። ይሁን እንጂ ይህ የስልጣን መዘዋወር የክንፉን ስልጣን ሊነካው አልቻለም። ደጃዝማች ክንፉ በጭካኔ በመቅጣት የግዛታቸውን ጸጥታ ከማስከበራቸው በላይ በዘመቻ የተከታተለ ድል በማግኘት ጠላቶቻቸውን እየቀጡ ወሰናቸውን በመጠበቃቸው በሁሉም ዘንድ የተከበሩና የተፈሩ ሰው ነበሩ። ታላቁን ወንድነታቸውን ጨርሰው ያስመሰከሩበት ጊዜም ራሺድ በሚባለው ቦታ ጠግ በተዋጉበት ቀን ነው። በዚህ ጊዜ ነበር ክንፉ በአበሾችና በግብጾች መካከል ተደርጎ የኢትዮጵያውያን ኃይል ግብጾችን አመድ ካደረገባቸው ውጊያዎች አንዱን ያሳዩት። ደጃች ክንፉ በየጊዜው በግብጾች በአረቦችና በቱርኮች ላይ የፈጸሙትን የጀግንነት ተግባር በማንኛውም ጊዜ ከተፈጠሩ የአረብ ጸሮች አንዱን አድርጎ ሲያስጠራቸው የሚኖር ነው። ደጃች ክንፉ በየጦር ግንባር منم منكوا بالچالو مسرع اياز بمتا وراريون يجب صنع يارب طور عمد اياد الرغو سلم يذكره تنا يجب صنع العرب كرتو عالم يفرات شو لنبرو سلسو كشتكيت يما يتغو تاثر يجب صوتا دروش عندي چنس جمد لاغرو ايوال تتسرع لكي يارو بدر صشلا يم يخيزو ما فيش بچا سايوان بيمت تابت اكتاجا اياد سابدلو يم ياردو جرنا نبرو ولكن هناك اشخاص يمكنهم ان يكونوا من الممكن 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 ان በቀደምያ ከተለነ ዶካበረ ከተቱት የኢትዮጵያ ጀግኖች አንዱም የካሳታላቅ ወንድም ደጃዝማች ክንፉ ነበሩ። በዚህ ጊዜ የሰሩት ጀግንነት ደግሞ ለወርቃ ወርቁ የጀግንነት ታሪካቸው ቁንጮ የሆነ የእንቁ አክሊል ነበር። የግብፁ መሐመድ አሊ በግብፆችና በሌሎች አረብ ነባዮች ላይ የኢትዮጵያ ጀግኖች በጅግጅው ያገኙትን ድል በማየት በቱርክ አግማቾች የሚመሩና ዘመኑ ካፈራቸው የጦር መሳሪያዎች አንዱም ያልጎደላቸው ወታደሮች ያሉት ኃይለኛ ሰራዊት ወደ ኢትዮጵያ ምዕራባዊ ጠረፍ ላከ። ጀግናው ክንፉም ይህን ወራሪ ከበር ድረስ እስኪመጣ በመጠበቅ ፈንታ የታወቀ ጀግና ሰራዊታቸውን ይዘው ራሳቸው ግፋኝ ሄዱበት። በዚያ ጊዜ ከነበሩት የታወቁ የጦር አዝማቾች አንዱ ባይሆንም ትንሹ ወንድማቸው ወጣቱ ካሳ አብሯቸው ዘምቶ ነበር። የኢትዮጵያ ጀግኖች በየጊዜው ከግብጾችም ሆነ ከቱርኮች ጋር ሲዋጉ እንደተረዱት ጠላታቸው የሆነው ጦር በልዩ ልዩ መሳሪያ እንደሚበልጣቸውና እነሱ የሚበልጡባቸው መሳሪያዎች ድፍረት፣ ዘዴና የማይበገር መንፈስ መሆናቸውን አውቀውት ነበር። ሁለቱ ሰራዊት የተገናኙት ራሺድ በሚባለው ቦታ ጥግ በሚገኘው ዋድሃ ጣቡ በተባለ ቦታ ላይ ነበር። ሁለቱም ሰራዊት ባሻገር ሰፍረው ውጊያውን ለመፈጸም ሲዘጋጁ ደጃች ክንፉ የጦር መሪዎቻቸውን ሰብስበው ቦታ ቦታ ሲሰጡና የጦርነቱን ስልትና እቅድ ሲናገሩ ካሳ አቋርጦ አንድ ምክር እንዳቀርብ የጌቶችን ፈቃድ አገኛለሁ አለ። ለደስኩም በቸልታና በፈገግታ አንተ ደግሞ ገና ተረማምደ ሳታበቃ ስለ ጦርነት ብልሃት ምን ልታመጣ ነው? ገና ነህ አሉ። የለም ጌቶች፣ በትንሽነቴ ምክንያት ብዙ ባልዋጋም የጌቶች ጋሻ ጃግሬ ሆኜ ብዙ ውጊያ አይቻለሁ። ስለዚህ አስተያየቴን ባቀርብ ጥሩ ይመስለኛል አለ ካሳ በትህትና። እሺ ዛዲያ ምን አስተያየት ነው የምታቀርበው? አሉ ደጃዝማች ክንፉ። በየጊዜው እንዳየነው ሁሉ እነዚህ ጠላቶቻችን የሚይዟቸው ነፍጦች ከኛ ነፍጦች ይበልጥ ርቀው የሚመጡና ተደጋግሞ በፍጥነት የሚተኮሱ ናቸው አለ ካሳ። እሺ አሉ ደጃዝ ክንፉ። ስለዚህ እኛ ማድረግ ያለብን ባሻገር ውጊያ መጀመር ሳይሆን በየአቅጣጫው በድንገት እየተሽለኮለኩን ገብተን የቅርብ ውጊያ ማድረግ ነው። በጥይት በጦር በጎራዴ ለማጥቃት በሚመቸን ቅርበት ላይ ሁነን ውጊያ ተጀመረን በርቁነን በመጀመራችን ሊደርስብን የሚችል የሰው ማለቅ ሳይደርስብን ባልደን መሳሪያ ሁሉ ጠላታችንን መጉዳት እንችላለን አለ ካሳ። እጥስኩፉ ታላቅ የጦር መሪ እንደመሆናቸው መጠን የካሳ ሐሳብ በትክክል ገፍቷቸዋል። ቢሆንም አረብ ላይ የነበራቸው ንቀት ከመጠን በላይ ስለነበር ነገሩስ ጥሩ ነው ግን ለአረብና ለግብጽ ነው ሁሉ ጥንቃቄ አሉ። የለም እኮ ጌቶች፣ በቀላሉ ልንጎዳቸው ስንችል ብዙ ሰው ታለቀብን በኋላ ለምን እናቸንፋለን? ካሁን ጥሰን ገብተን በጎራዴና በጦር ብቻ ልንፈጀው ስንችል ተመሳሳይነት በሌለው ነፍጥ ለምን እንዋጋለን አለ ካሳ። መልካም ነው አሉ ደጃዝማች። ደጃዝማች ክንፉ በዚህ ሐሳብ ጦራቸው አስቀድሞ ውጊያ እንደጀመረ አርገው ዝም ብለው አመሹ። የግብጽ ጦር አዛዦችም ለወረራ የመጣጣራ ታይተው ለቅጽበት መታገስ የማይችሉትን የኢትዮጵያ ጀግኖች ጠባይ ያዩት በማየት ያላዩት በመስማት ያውቁት ስለነበር በዚህ አይነቱ ዝምታ መደናገርም መገረምም ተሰማቸው። ሌላነት የጦር ጥቅ ተዘጋጅቷል። በሩቁኑ በጥቂት ሳይጨፋጨፉ በጥቂት የበለጠ ኃይል ያለውን ጠራት በጨበጣው ውጊያ በማጣረት ብቻ ውጊያ ለመጀመር ተወስኗል ብለው ግን በጭራሽ አላሰቡም። በዚህም በቀር ምናልባት ያለንን ከፍተኛ ኃይል በማለት ሰርተው ይሆናል ብለው ሳይገምቱ አልቀሩም። ነገሩ ግን ሌላ ነበር። ፀሐይዋ ለመፍለቅ ዘቅዘቅ እንዳለች እጃዝማች የጦር አዛዦችን ሰብስበው በዚህ ጊዜ የታቀደውን የውጊያ ስልት ሲናገሩ ካሳ አሁንም አንድ ነገር ጌታዬ አለ። ምን ነበር አሉ ደጃዝማች። ማምሻችንን ወታደሩ ሁሉ ለምግብ ማስያ ማገዶ የሚሰበስብ መስቶ ጭራሮ ይሰብስብና ትንንሽ ጠንቦራ ይስራ አለ ካሳ። ጠንቦራው ደግሞ ለምን ነው አሉ ደጃዝማች ክንፉ። ጦርነቱን በዶሮ ጩኸት ላይ መጀመር ስለሚገባ ለመብራት እንዲሆነን ነው። በዚህ ነዳዳ በረሃ ቀን ጦርነትን ስንገጥ በሰራዊቱ ላይ የሚደርሰው ውሃ ጥምና ድካም ካለመኖሩ በላይ ያ ያረብ ሁሉ ተኝቶ ፈሱን ሲያዘራ በድንገት ዱብዳ እንድንወድቅበት ነው አለ ካሳ። ነገሩስ መልካም ነበር፣ ግን ተዚህ ቆላ ላይ ለጠንቦራ የሚሆነው ጭራሮ የት ይገኝ ብለህ ነው አሉ ደጃዝማች። ብዙ ጭራሮ በአካባቢው አይቻለሁ፣ ብዙ የዶብ የአመድ ማዶና የፈረስ ዘንግ ጭራሮ አይቻለሁ በማለት ካሳ ተናገረ። መልካም ነው፣ በሉ የሚሆነውን ሁሉ ዝግጅት አድርጉ። ውጊያው እንዳልከው ሁሉ አደጋ በመጣልና በሌሊት ቢሆን አይከፋም አሉ ደጃዝ ክንፉ። ያን ከና አባታቸው የወረሱትን ኮከብ የመሰለ አይን በካሳ ላይ ጥለው በዚሁ ሐሳብ መሰረት ማምሻውን ጭራሮ ተሰብስቦ ወታደር ሁሉ በየድንኳኑ ዙሪያ የሚነደውን እሳት ከቦ ከቦ በመቀበጥ ጠንቦራውን ሲያውተፈትፍ አመሸ። ሌሊት ከዶሮ ጩኸት ቀደም ብሎ የክንፉ ጦር ተቀስቅሶ ለውጊያ እንደተዘጋጀ ድምፁን አስፍቶና ለጠረት ተጠባባቂ ዘበኞች ምንም ምልክት እንዳይታይ አርጎ ግብጾች ወደ ሰፈሩበት ጉብታ ስር ተጓዘ። ሰራዊቱ ጉብታውን ተገን ታደረገ በኋላ በቡላድ ብልጭት በሚወጣ እሳት ሲሰራ ያመሸውን ችቦ ሁሉ አቀጣጠለና የግብጾች ተጠባባቂ ዘበኞች በጨለማ የተጋረደ አይናቸው ቀኑን የክንፉ ሰራዊት ሰፍሮ ወደ ቆየበት ጉብታ አቅጣጫ እያጨናቆሩ ምን ምልክት እንደሚያዩ ሲጠባበቁ የክንፉ ሰራዊት እያንዳንዱ ወታደር በሚያበራው የችቦ መብራት አንድ ኃይለኛ የከዋክብት ጎርፍ የግብጽን ጦር ሰፈር ለማጥለቅለቅ የመጣ መስሎ በጉብታው አናት ላይ ፈሰሰበት። ያ የግብጽ ሰራዊት በየድንኳኑ ሐሳቡን ጥሎ በእንቅልፍ በተዋጠበት ጊዜ በዓይንና በወሬ ጀግንነቱን የሚያውቁት የኢትዮጵያ ሰራዊት በእሳት ጎርፍ ታጅቦ በመንፈቀ ሌሊት ላይ ዱብዳ እንደወረደባቸው ያዩት ተጠባባቂ ዘበኞች ወደ የድንኳኑ እየገቡ የተኛውን ሰራዊት ለመቀስቀስ ወይም ወደ ጠላታቸው ጥይት በመተኮስ በመጠኑም ቢሆን ለመከላከልና ሰዎቻቸውንም በጥይት ድምፅ ለማንቃት በመሞክ ከርፈንታ መስጊድ ሰገነት ላይ ወጥቶ ጸሎት እንደሚያደርስ ፉቅራ ድምፃቸውን ከፍ አድርገው አላህ አላህ ሲሉ ይሰሙ ነበር። በዚህ ጊዜ የክንፉ ሰራዊት በዚያ ሰፈር ገባና በየድንኳኑ እየተራኮተ ያንን ዘረጦ ዘረጦ የግብጽ ወታደር ፍግና ዛባ ባደለበው መሬት ላይ በክሎ እንዳፈራ ዱባ በሰይፍ ይቀረድደው ጀመር። አንዳንዱም ግድለሽ በጦር ከመሬቱ ጋር እንደ ጥር ቆዳ በቻል መልክ እየሰፋው ያልፍ ነበር። በየድንኳኑ የሚሰማው ድምፅ ባንድ ላይ ቢሰማም በአንድ መስጊድ የተሰበሰቡ የአረብ ምዕመናን ልባዊ ጸሎት የሚያደርሱ እንጂ በጦር ሰፈራቸው ላይ አደጋ የሚደርስባቸው ወታደሮች የሚናገሩት ቃል አይመስልም ነበር። የግብጽ ሰራዊት ግመሎችም ይህ እንግዳ የማታ ትርኢት ሲያዩ የታሰሩበት ጥንካሬ ያላቸው ወይም የታሰሩበት ገመድ ብቻ ሆነላቸው እየቆረጡ ሲፈረጥጡ አንዳንዶቹ የታሰሩበትን ገመድ ቆርጠው ለመውረድ ሲሞክሩ አልሆነላቸው እያለ በራሳቸው ኃይል ሲከተከቱ ይታዩ ነበር። በተግላላው በዚያ ምሽት በግብጾች ሰፈር ላይ የደረሰው ትርምስና እልቂት ለካሳ ቀርቶ በጦርነት ብዙ ልምድ ለነበራቸው ለደጃዝማች ክንፉም እንግዳ ነበር። ከዚያም ቀን ጀምሮ ብዙ የግብጾች ወታደሮች ወደ ክንፉ ግዛት ወይም በተግላላው ወደ አበሻ ምድር ተዘምታላቸው ተብሎ ሲነገራቸው ብቻ ወዳቸው ሲንጓጓና ሱሪያቸው በልዩ ልዩ ነገር ሲበላሽ ይታይ ነበር እያሉ ብዙ ሰዎች ይናገሩ ነበር። ረኞችም ቋራ ላይ ሆኖ ክንፉ ሲያገሳ የመይሳው ልጅ ሊጨመርካሳ ግብጥን ጨነቀው ነፍሱን ረሳ እንኳን ጤነኛው ሬሳው ፈሳ እያሉ በየተራራውና በየሸለቆው በወራሪው ጠላት ላይ ሲያፌዙ ይውሉ ነበር። ምዕራፍ 16 አሁንም ምቀኛ ያለ ምቀኛ እንዳይኖር ሆኖ የተፈጠረ ሰው ምቀኛ ቢጠፋለት እናቱ ምቀኛ ሆና ትነሳለች። ልጅካካ እግዚአብሔር ከፈጠረበት ምህረተ ቢስ ጠላቶቹ መካከል ዋኖቹ ምቀኞች ነበሩ። ካካ በማንም ዘንድ የተጠላ ሆነ የተናቀ ሰው ሆኖ አያውቅም። ነገር ግን በምቀኞቹ ክፋት መድረሻ ከማጣት የደረሰ ሰው ነበር። ደጃዝማች ማሩ በህፃንነቱ ወራት በተነገረ ሟርት ተሸብረው የህፃን ስደተኛ እንዳደረጉት ሁሉ አሁን ደግሞ የማሩ የእህት ልጅ የሆኑት ወንድሙ ደጃዝ ክንፉ በጥርጣሬ በሚፈጠር ምቀኝነት ተነሱበት። ደጃዝ ክንፉ የግብጾችን ጦር ድል አድርገው ወደ ደንቢያ ሲመለሱ እግረ መንገዳቸውን ወደ ቋራ ሂደው ከአባታቸው ጋር ጥቂት ጊዜ ቆይተው ነበር። በዚህ ጊዜ ሚስጥረኞች ከሆኑ አሽከሮቻቸው ጥቂቶችን ወደ ማኅበረ ስላሴ ልከው ብዙ ዘመናት ዘግተው የኖሩትንና መጪውን ነገር አስቀድመው በመናገር የታወቁትን አባ ራቁትን ስለ ካሳ የወደፊት ሁኔታ ጠይቀውላቸው እንዲመጡ በሚስጥር ላኩ። አባራቁት ወደ ገዳም ገብተው ከመዝጋታቸው በፊት ከወገባቸው ላይ ካገለደሟት ዳባና በራሳቸው ላይ ካለች ቆበስ ተቀር ሌላ ልብስ ሰውነታቸውን ነፍቶ ስለማያውቅና ራቁታቸውን በየቦታው ይዞሩ ስለነበር አባ ገብረ ማርያም የሚባለው ስማቸው ቀስ በቀስ ተረስቶ አባራቁት ይባሉ ነበር። ይህም ስማቸው ሁሉ ስለቀረ ወደ ገዳም ገብተው ከዘጉ በኋላም አባራቁት እየተባሉ ይጠሩ ነበር። አባራቁት ዘግተው የሚኖሩና ከሰው ጋር አይን ላይን የማይታዩ ሰው ቢሆኑም ከቤታቸው ውጭ በተዛፍር ሆኖ አንዳንድ ነገር ለሚጠይቃቸው ሰው በምሳሌ እያደረጉ አንዳንድ ነገር ወርወር ያደርጉ ነበር። አባቴ ካሳ ለደጃዝማች ክንፉ ምንድናቸው ነው? አለ በተዛ ቁጭ ካሉት የክንፉ መልክተኞች አንዱ። አባራቁትም ቃላቸውን ዝቅ አርገው ዳ ዝግ ብለው ትንሹ ዛፍ ከትልቁ ዛፍ አይደርስም፣ ዛፉ ወድቆ አጣናዎቹ ሲያቆጠቁጡ ግን በስሩ ውጦ ያስቀራቸዋል። ትንሹ ዛፍም ከትልቁ ዛፍ በቁመቱና በስፋቱ የበለጠ የዱር አራዊት የቤት እንስሳት የሚጠለሉበት ይሆናል አሉ። እያጌዎቹ ይህ የምሳሌ አነጋገር አልገባቸው ስላለ ሌላ ከዚህ የሚቀል መልስ ለማግኘት በማሰብ ሌላውስ እንዴት ነው ሲሉ ጠየቁ። ሌላ የለም አንድ ብቻ ነው፣ ይህንም ለክንፉ ንገሩት ካሉ በኋላ አባራቁት ዝምታቸውን ቀጠሉ። ክርስቲያኖቹ ከማኅበረ ስላሴ ገዳም ተመልሰው አባራቁት የተናገሩትን ለደጃዝማች ክንፉ ሲነግሯቸው ነገሩ በጣም ከነከናቸው። የካሳን ዘዴ ድፍረትና ቅልጥፍና በቅርቡ ታላቅ ድል ባገኙበት የጦር ሜዳ ላይ ከማየታቸው በላይ የማኅበረ ስላሴው አባራቁት ይህን የመሰለ ካሳ አንተን አይደርስብህም፣ ልጆችን ግን እንደሌሉ አርጎ ያስቀርብሃል እሱም ታንተ እጅግ የላቀ ሰው ይሆናል። ክርስቲያኑና አረመኔው በሱ ስር ይተዳደራሉ። ያለው ሰው እሱ ብቻ ነው፣ ያለሱ ሌላ የለም የሚል ትርጉም ያዘ የምሳሌ አነጋገር ስለላቁባቸው በነገሩ በጣም አሰቡበት። ተፈልጉም ካሳን የሚጠሉበት ስሜታቸው እየተገለጠ መሄድ ጀመረ። እጅግማሽ ክንፉ አባታቸውን ከቋራ ይዘው ከድል አድራጊው ሰራዊታቸው ጋር ወደ ደንቢያ ሲመለሱ በፈንጃ ከተማ የነበረው ዝግጅት በደንቢያ የግብር ግባት ታሪክ ውስጥ የመጀመሪያነቱ ደረጃ ሊሰጠው የሚገባ ነው እያሉ ብዙ ሰዎች ተችተውበታል። ወይዘሮ ወለተ ተክሌም ከአማራ ሳይንት ወደ ደንቢያ መጥተው በዚያ ሲኖሩ ብዙ ጊዜያቸው ነበር። ልጅሃይሉና ወይዘሮ ወለተ ተክሌ ያን በመሰለ መከራ ጊዜ ተለያይተው እንደቀሩ ቆይተው ልጅሃይሉ የራሳቸውን ጠጉር ከሩቅ ሆነው ሲያዩት በጥጋቸው ከቆሙት ነጫጭ ሻሽ የጠመጠሙ ካህናት አንዱን አስመስሎ እስከሚያሳያቸው ድረስ ሸብቶ፣ ወይዘሮ ወለተ ተክሌም ያ ደንቧላ ሰውነታቸው ከሚችለው በለት የሚል የወፈት ጭነት ተደርቦበትና ምንጮቻቸው በመሸብሸብም ባይሆን በማሎክሎክ ወደ ወፈር አንገታቸው ወረድ ወረድ ብለው ይታዩ ነበር። ትዝታ ከወጣቶች ይልቅ በሽማግሌዎችና በባልቴቶች ላይ ስለሚጠነክር ልጅ ኃይሉና ወይዘሮ ወለተ ተክሌ በዚያ የፍቅራቸው አበባ ባልጠወለገበት ጊዜ በደጃዝማች ማሩ ትዕዛዝ የተለያዩበት አሳዛኝ ጊዜና አሁን ከሁለታቸው የተወለዱት ደጃች ክንፉ የዘመኑ ለኢትዮጵያ ከተንኮል የማያርፉላት ጠላቶችን ጦር ደምስሶ በደጃዝማች ማሩ መንበር ተቀምጦ ግብር ለማብላት መብቃቱን ያዩበት የደስታ ቀን በአንድነት የሁለቱንም ሰዎች ልቦች ስለመቱት ከዚያ ሁሉ ሰራዊትና ሕዝብ መካከል አንገት ለአንገት ተቃቅፈው ጉንጭ ለጉንጭ ሲሳሰሙ ከወንዶች እንኳ ይበልጥ ቆራጥና ብልህ መሆናቸው በእርግጥ የተመሰከረላቸው ወይዘሮ ወለተ ተክሌ አልፎ አልፎ ሳይታይባቸው ያልቀረው የሴትነት ጠባያቸው ተገለጠባቸው። በነዚያ የዘመን መክፋት አጥቢያ ኮከብነታቸውን ባለወጠባቸው አይኖቻቸው መንታ መንታ የእንባ ዘለላ ሲወርድ የልጅ ኃይሉ ነጭ ሪዝና ነጭ ኩታ ዝናብ ማለቱ ቃል ማጋነን እንዲመስል እንኳ ካስቲያ የወረደባቸው ያህል በውሃ ራሱ። ልጅ ኃይሉም እንባ ባያፈሱም የፊታቸውን በላብ መወርዛት ጥቂት ራቅ ብሎ ላያቸው እንባውን ያጎረፉት አስመስሏቸው ነበር። ይህን ሁኔታ በዚያው ጥግ ቆመው ከተመለከቱት ወይዛዝርና መኳንንት መካከል አንዳንዶቹ ሁኔታው ልባቸውን ስለነካው ብቻ በእንባ ሲንሰቀሰቁ፣ አንዳንዶቹ የክንፉ እናትና አባት መሆናቸውን ስላወቁ ብቻ በአድርባዮች ልማድ ከንፈራቸውን ሲመጡ ከሚፈለገው በላይ በማስጮፍ ያሰብ የሐዘን ተካፋይነታቸውን ይገልጹ ነበር። ጅሎ ሁሉ አሁን እነሱን ለይቶ አይቶ ማን ውለታ ሊከፍ ልጅ ከሰም ከወንድሙ ጥጉ ነው። የአባቱንና የወይዘሮ ወለተ ተክሌን ሁኔታ ሲመለከት ልጅ ኃይሉና የራሱ እናት ወይዘሮ ስትጠገብ ይህን በመሰለ ሁኔታ እንደማይገናኙ ትዝ አለውና ከዚህም በቀር ለዚያ ጊዜው ድልም በስምም ባይሆን በስራ ዋናው እሱ ሆኖ ሳለ ከዚያ ሁሉ ወይዘሮ መካከል እናቱ ስላልነበሩ ልብ የሚነድ አንድ አይነት ሐዘን ስሜቱን ነካው። እንባውን በወንድነቱ ኃይል ቢገታውም ሐዘኑ በግንባሩ ላይ መነበቡ አልቀረም። 18 ዓመት እንኳ ገና ባልደረሰ ኮበሌ ግንባር ላይ ብዙ የግንባር መስመሮች ሲታዩ ምን ይባላል? ወዲያው ግብሩ ተጀመረ። ያን ሁሉ ህዝብ አዳም በድንኳንና በአዳራሽ ግብር ለማግባት አባይን በጭልፋ መሆኑ አስቀድሞ ስለታወቀ እስከ ብዙ ዘመናት ድረስ ለተፋፊ ነገር ሁሉ የደጃች ክንፉን ዳስ የመሰለ እየተባለ ሲነገርለት የኖረ ሰፊ ዳስ ተሰርቶ ነበር። ጠላው የተጠመቀበት፣ ጠጁ የተጣለበት፣ ጋንና ገንዳ ከመብዛቱ የተነሳ ተዳሞት እስተወገራ ጋኑ ተቤቱ የቀረ ባላገር ያለ አይመስልም እየተባለ ተነግሯል የሚሉ አሉ። በዚህ ግብር ላይ የነበረው አዝማሪ ብዛት ራሱ ለአራት አምስት አቆልቋይ የሚበቃ ነበር። በዚያ አገር ምድር ያለበሰ ዳስ ውስጥ ግማሹ ሲወጣ ግማሹ ሲገባ ግማሹ ሲበላ ሲጠጣ አዝማሪዎች በመሃል ቆመው ማንንም ያዳምጥላቸው አልቻለ ዘፈናቸውን ያወርዱት ነበር። ጥጭቱም ከፍ ባለ ቦታ ላይ ከህዝቡ መካከል ተቀምጠው በማብላት በማጠጣት ፈንታ እናታቸውንና አባታቸውን በመሃል አስቀምጠው ወዲህና ወዲያ እያሉ በማዘዝ እንግዶቻቸውን ይጋብዙ ነበር። ልጅካታም ከወንድሙ ጋር እየተዘዋወረ ከማስተናበሩ በላይ አልፎ አልፎ ለሽማግሎቹ መኳንን ስጋ እየያዘ ያስቆርጥ ነበር። ግብሩ እየተበላ ህዝቡ በመጠኑ ጋር እንዳለ የምልጅ ኃይሉንና የደጃች ማሩን ታሪክ ከስር ከመሰረቱ ከሚያቆጣ አዛውንት መኳንን አንዱ ተነስተው በጥቁሩ ካባቸው ላይ የኩታቸውን ጫፍ አጠፍ አርገው ያን ሰፊ ዳስ በሞላው ከጉሱፉ አካላቸው በሚገዝፍ ድምፅ ምረቃ ጀመሩ። ያ ሽበት ያ ድምፅ ያ ግርማ ማንንም ለማዳመጥ የሚሰብ ስለነበር በተለይም ከሀገራችን ከፍተኛ የህሊና ጠቢቶች አንዱ የሽማግሌን ቃል ማዳመጥ ስለነበር በዚያ ሰፊ ዳስ ያለው ህዝብ በሙሉ አይኑን ወደ አረጋዊው መኮንን ወርውሮ ያዳምጥ ጀመር።
መቅደላ ፋፉ ላይ ጩኸት በረከተ የሴትን አናውቅም ወንድ አንድ ሰው ሞተ ለማዩ ቱርክባይ የምሽሽ መቅደላ መቅደላ ቋንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ለማዩ ቱርክባይ የምሽሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት ለማዩ ቱርክባይ የምሽሽ
ላላ ፕሮግራማችን በዚሁ ይጠናቀቃል።